ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ በቅርቡ ወይም በትናንትናው ዕለት የተጠናቀቀውን የዩኤስ አፍሪካ መሪዎች ጉባኤን እንዲሁም ደግሞ የዓለም ዋንጫን የሚመለከቱ አበይት ጉዳዮችን እናጋራችኋለን። ሌሎች ጉዳዮችም ተካተዋል። በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። የዩኤስ አፍሪካ መሪዎች ጉባኤ በትናንትናው ዕለት ተጠናቋል። ጉባኤው በይፋ ከመጠናቀቁ በፊት ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ የተሳተፉባቸው ስብሰባዎችም ተከናውነዋል። በዚህ ጉባኤ ላይ ስለተነሱ ቁም ነገሮች ለመነጋገር ከስመኝሽ የቆየ ጋራ ያዘጋጀነው አጭር መሰናዶ አለ፣ በመቀጠል ይቀርባል። እንደምንላችኋል ተመልካቾቻችን፣ እንዲሁም አድማጮቻችን። የዩኤስ አፍሪካ የመሪዎች ጉባኤ ሶስተኛ ቀን ውሎዎች በዛሬው ዕለት ተስተናግደዋል። በዚህ ቀን የተከናወኑ አበይት ጉዳዮችን ልናካፍላችሁ እኔና ባልደረባዬ ስመኝሽ የቆየ ዳግም ተመልሰናል። ስመኝሽ እንኳን ደህና መጣሽ። ዛሬ እንግዲህ በተለያዩ አህጉር አፍሪካን በሚመለከቱና ከዩናይትድ ስቴትስ ጋር በሚኖሩ ግንኙነቶች ላይ ንግግሮች እንደነበሩ ተመልክተናል።
ሀብታሙ፣ እንግዲህ ዛሬ በሶስተኛው ቀን የጉባኤው ሂደት ላይ ዋና የጠዋቱ መነጋገሪያ አጀንዳ የነበረው በዲሞክራሲ፣ መልካም አስተዳደር እንዲሁም የሰብአዊ መብት ጉዳዮች ናቸው። በእነዚህ መነጋገሪያ አጀንዳዎች ውስጥ የተነሱ ሀሳቦች ምን ምን ነበሩ?
እንግዲህ እንደሚታወቀው የአፍሪካ ህብረት 2015 ዓ.ም ጀምሮ አጀንዳ 2063 የሚባል ይፋ አድርጓል። ይህ አጀንዳ ዋነኛ ዓላማውና ግቡ ምንድን ነው? ከ50 ዓመታት በኋላ አፍሪካ አሁን ካለችበት የማህበራዊና ኢኮኖሚያዊ ደረጃ ከፍ ብላ እንድትታይ የሚያደርጉ መርሃ ግብሮችና እቅዶችን አቅፎ ይፋ ያደረገ አጀንዳ ነው። እነዚህ ህልሞች፣ እነዚህ ግቦች ይሳኩ ዘንድ የዩናይትድ ስቴትስ ሚና ምን መሆን እንዳለበት ያመላከተ ውይይት ነበር የተካሄደው። ውይይቱን የመሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ነበሩ። እሳቸው ሀገራቸው ለአህጉረ አፍሪካ ሁሉን አቀፍ ድጋፍና ትብብር እንደሚቸሩ ይፋ አድርገዋል። በመሰረተ ልማት ግንባታ፣ በዲሞክራሲ ግንባታ፣ በጸጥታና ሰላም እንዲሁም ደግሞ በቴክኖሎጂ ሽግግርና በሌሎች ጉዳዮች ላይ ሀገራቸው አፍሪካ ያለመችውን የ2063 አጀንዳ ታሳካ ዘንድ በቢሊዮኖች የሚቆጠር ገንዘብ ሀገራቸው እንደምታፈስ ይፋ አድርገዋል። ለአብነት ያክል ድንገት አሁን በቅርቡ አፍሪካ የገጠማትን ችግር ለመቅረፍ የሚያስችል 55 ቢሊዮን ዶላር በሚቀጥሉት 3 ዓመታት ሀገራቸው ፈሰስ እንደምታደርግ ተናግረዋል። የዲሞክራሲ እድገትን የሚያግዙ መርሃ ግብሮችን፣ ለጸጥታ ግንባታዎች እንዲሁም ደግሞ ለሌሎች ትብብሮች የሚሆኑ ገንዘቦች እንደተመደቡም ይፋ አድርገዋል። ከሁሉ ደግሞ ሀገራቸው አፍሪካ በመላ ዓለም ላይ ባላት የውሳኔ ሰጭነትና የአመራር ውክልና ዙሪያ የምታደርገውን እንቅስቃሴና ጥረት ለመደገፍ ቁርጠኛ እንደሆነች አሳውቀዋል። በጸጥታው ምክር ቤት ውስጥ ያላትን ቦታ እንዲሁም ደግሞ በጂ 20 ወይም ደግሞ ቡድን 20 አገራት የሚባል ሌላ ደግሞ እጅግ ኃያል የውሳኔ ሰጭነት አቅም ያለው ቡድን አለ። እዛ ውስጥ የሚኖራትን የቋሚ ውክልና ስፍራ ለማረጋገጥ ሀገራቸው ሙሉ ፈቃደኛ እንደምትሆንና በትብብር በድጋፍ ከአፍሪካ ጎን እንደምትቆም ተናግረው አንቺ ወደ ያሻቸው ቁም ነገሮች ከመመለሳችን በፊት የአፍሪካ ህብረት የወቅቱ ሊቀመንበር ማኪሳል ከባይደን ንግግር በኋላ የተናገሩትን ጠቅላላ አድርገን እናስቀምጠው። እሳቸው እንግዲህ አህጉር አፍሪካ ከዩናይትድ ስቴትስ የምትፈልጋቸውን 6 ዋነኛ ነጥቦችን ይፋ አድርገዋል። በምን በምን ጉዳይ ትብብርና ድጋፍ እንዲሁም አብሮ መስራት እንደሚያስፈልግ ለማናገር ያክል ነው። የመጀመሪያው የሰላም ጸጥታ እንዲሁም የጸረ ሽብር ትግልን የሚመለከት ነው። ሁለተኛው ደግሞ የተለያዩ ፈታኝ ሁኔታዎች የተለያዩ የአፍሪካ ሀገራትን ኢኮኖሚ እንደማድከማቸው እንደመፈተናቸው ይሄንን መሰረት ያደረገ የእዳ ስረዛና ሌሎች ኢኮኖሚያዊ ድጋፎችና ርብርቦች እንዲደረጉ መጠየቅ ነው። የልማትና ኢንቨስትመንት ትብብር ቁርጠኛ እንዲሆን ወይም ደግሞ የዩናይትድ ስቴትስ አቋም እንደሚያስፈልግም ተናግረዋል። አፍሪካ በአየር ንብረት ለውጥ እጅግ ተጎጂ ከሆኑ የዓለም ክፍሎች መካከል አንዷ እንደመሆኗ መጠን ዩናይትድ ስቴትስ አህጉር አፍሪካ ይሄንን የገዘፈ ችግር የምትመክትበትን አቅም በማጠናከርና በመደገፍ ረገድ አስተዋጽኦ እንድትወጣ ተጠይቋል። ረሃብን ለመዋጋት የሚደረጉ ርብርቦችንም እንዲሁም ደግሞ ቀደም ብለው ባይደንም የተናገሩትም አካታች የዓለም አቀፍ ውሳኔ ሰጭነት ሚናዎችን በሚያረጋግጡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውክልናና የቡድን 20 ጉዳዮች ላይም ዩናይትድ ስቴትስ ከአህጉር አፍሪካ ጎን እንድትቆም እንደሚፈልጉ ይፋ አድርገዋል። ወደ አንቺ እንመለስ። የተለያዩ የሁለትዮሽ ግንኙነቶች ላይ የተመሰረቱ ውይይቶችና ንግግሮች ሲደረጉ እንደነበረ አይቻለሁ። ከዛ በኋላም የተከተሉ ሌሎች መርሃ ግብሮች አሉ። ምን ነበር ትኩረታቸው?
ልክ ነው ሀብታሙ። እንግዲህ በደንብ የጠዋቱን ፕሮግራም በተለይ በዲሞክራሲ በመልካም አስተዳደር እና የሰብአዊ መብት ጉዳዮችን የተመለከቱ ሀሳቦችን በደንብ ዘርዝረሃቸዋል። እዚህ ላይ ግን ምናልባት መጥቀስ የሚያስፈልገው የሚመስለኝ እነዚህ ጉዳዮች ለአሜሪካ በጣም ትኩረት የምትሰጠባቸው ጉዳዮች ናቸው። ለበርካታ ዓመታት ትኩረት ሰጥታ የምታራምዳቸው አጀንዳዎች ናቸው። በዚህ የአፍሪካ እና የዩናይትድ ስቴትስ መሪዎች ጉባኤ ላይም በእነዚህ መስፈርቶች ምክንያት 5 የአፍሪካ ሀገሮች አልተጋበዙም። ጊኒ፣ ሱዳን፣ ማሊ እና ቡርኪና ፋሶ በህገ መንግስታዊ ባልሆነ ወይም በኃይል መንግስት በመገልበጥ ምክንያት ከአፍሪካ ህብረት የታገዱ ሀገሮች በመሆናቸው እንዲሁም ደግሞ 5ኛው ሀገር ኤርትራ በሀገሯ ባለው መልካም አስተዳደር እና የዲሞክራሲ ጉዳይ ምክንያት ከአሜሪካ ጋር ምንም አይነት ዲፕሎማቲክ ግንኙነት የሌላት በመሆኑ እሷም አልተጋበዘችም። እንግዲህ እንዳልከው የዩናይትድ ስቴትስ ከፍተኛ አመራሮች ከአፍሪካ መሪዎች ጋር የጎንዮሽ የተናጠል ስብሰባም ማድረጋቸውን ቀጥለው ነበር። በዛሬው በተለይ በጠዋቱ ፕሮግራም ላይ ለምሳሌ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዌንዲ ሸርማን ከታንዛኒያ አቻቸው ጋር ባደረጉት ቆይታ የመረጃና የኮሚኒኬሽን ቴክኖሎጂን፣ እርሻን፣ ንግድን ልውውጥ በተመለከተ በሰፊው ተነጋግረዋል። ከሞሪታንያ ጠቅላይ ሚኒስትር ጋር በነበራቸው ቆይታ ደግሞ የባህር ደህንነትን በማጠናከር ጉዳይ እንዲሁም ደግሞ ድንበር ተሻጋሪ የሚባሉ ወንጀሎችን በመዋጋት ረገድ ተነጋግረዋል። ሞሪታንያ በዚህ ረገድ የምታደርገውን ጥረትም አድንቀዋል። ከአንጎላ የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ እንዲሁ በተለይ በምስራቅ ዲሞክራቲክ ኮንጎ ሰላም ማምጣት በሚቻልበት ጉዳይ ላይ ነው የተወያዩት። ሌላው የሚጠቀሰው ዛሬ ዩናይትድ ስቴትስ እና ኬንያ በሲቪክ የኒውክሌር ትብብር ላይ የመግባቢያ ሰነድ ተፈራርመዋል። ይህ እንግዲህ በሁለቱ ሀገራት መካከል የኃይል አቅርቦት ትብብርን እንዲሁም ደግሞ ኢኮኖሚያዊና ዲሞክራሲያዊ ዲፕሎማቲካዊ ግንኙነትን የሚያጠናክር መሆኑ ነው የተገለጸው። ከዛ በተጨማሪ ከሰዓት በኋላም ፕሮግራሞቹ ቀጥለዋል።
ከሰዓት በኋላ ደግሞ ምክትል ፕሬዚደንት ካማላ ሃሪስ እንዲሁም ደግሞ ጆ ባይደንም በድጋሚ የተገኙባቸው ሌሎች ጉባኤዎችና ስብሰባዎች ተካሂደዋል። ዋነኛ ትኩረታቸው የነበረው የጋራ ተግዳሮቶችን እንዴት መፍታት እንደሚገባ የሚጠቁሙ ነበሩ። የምግብ ዋስትናን ቀደም ብለው ማኪሳላ ጠቆም እንዳደረጉት ለአፍሪካ አንገብጋቢ ከሆኑ የትብብር ነጥቦች መካከል አንዱ የሆነ ነው የምግብ ዋስትና ጉዳይ። እሱንም የሚመለከቱ ጉዳዮች ቀርበዋል። በሱ ላይ የተነገሩ የተወሰኑ ሀሳቦችን ብናገራቸው መልካም ነው።
ትክክል ነው። እንዳልከው በዋናነት ዓለም አቀፍ ፈተና የሆኑ ጉዳዮች ላይ ነው ትኩረት ያደረገው ከሰዓት በኋላ የነበረው ፕሮግራም። በመክፈቻው ውይይት ላይ የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ እና የአፍሪካ ህብረት ወቅታዊ ሊቀመንበር የሆኑት የሴኔጋሉ ፕሬዚዳንት ንግግር አድርገዋል። ካማላ ሃሪስ በመክፈቻ ንግግራቸው ያሉት ምንድን ነው? ከአፍሪካ ጋር ያለን ግንኙነት እኛ ለአፍሪካ ምን ማድረግ እንችላለን በሚል ሳይሆን ከአፍሪካ ጋር ምን መስራት እንችላለን በሚል መርሆ ላይ የተመሰረተ ነው የሚለውን አስምረውበታል። ከዛም በተጨማሪ እሳቸውም ቀደም እንዳልከው በመጪው ዓመት ወደ አፍሪካ ጉዞ እንደሚያደርጉም አመላክተዋል። ከዛ በተጨማሪ ዋና ሐሳብ የነበረው ምንድነው? የዓለም አቀፍ ህግጋትና ልማዳዊ አሰራሮችን የበለጠ ማጉልበት የሚቻለው እንዴት ነው? በአሜሪካና በአፍሪካ ተቋማት መካከል ትብብሮችን እንዴት ማጠናከር ይቻላል? እንዲሁም ደግሞ እንደ የምግብ ዋስትና፣ የአየር ንብረትና በተለይ ደግሞ በሳህል የአፍሪካ ሀገሮች ውስጥ ያለው የጸጥታ ግንኙነት ላይ እነዚህን ትኩረት አድርገው ነው ውይይት ያደረጉት። ከዛ በኋላ የአሜሪካ ፕሬዝዳንት ጆ ባይደንም እንዲሁ በተለይ በምግብ ዋስትና ላይ ንግግር አድርገዋል። እሳቸውም በተለይ በአፍሪካ ቀንድ የተነሳውን ረሃብ በትኩረት ሰጥተው አጽንኦት ሰጥተው ተናግረዋል። በዚህም ምክንያት ከዚህ በፊት አሜሪካ ለሰብአዊ እርዳታ እንዲውል ከሰጠችው 11 ሚሊዮን ዶላር በተጨማሪ ዛሬ ተጨማሪ 2 ሚሊዮን ዶላር አሜሪካ እንደምትሰጥ፣ ይሄ ደግሞ በተለይ ለምግብ ዋስትና ለማረጋገጥ ህጻናት በተለይ የምግብ ዋስትና እንዲያገኙ ለማረጋገጥ የሚውል ገንዘብ መሆኑን ነው ያመለከቱት።
ከማጠናቀቃችን በፊት በትናንትናው ንግግራቸው ጆ ባይደንም ሆነ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የተናገሩትን ነገር አስታውሰን እንለፍ። አፍሪካ ተጠቀመች ማለት ዩናይትድ ስቴትስም ትጠቀማለች፣ ዓለምም ትጠቀማለች የሚል ነገር አስቀምጠዋል። በአጠቃላይ በዚህ ጉባኤ ላይ ደጋግመው ሊያስታውሱ የፈለጉት ነገር ምንድን ነው? አፍሪካን የመርዳት ሳይሆን ከአፍሪካ ጋር አብሮ የመስራት ጉዳይ እንዲጎላና ይሄ ነገር እንዲሰመርበት ፈልገዋል። ይህንን ለማረጋገጥ የተጠራው የ2022 የዩኤስ አፍሪካ ጉባኤ በዛሬው ዕለት ተጠናቋል። ከጥቂት ደቂቃዎች በፊት የአፍሪካ መሪዎች ወደ 50 የሚጠጉ የጋራ ፎቶ በመነሳት እንዲሁም ደግሞ የመጨረሻ የመዝጊያ ዝግጅትን በማከናወን የዚህን ዓመት የጋራ ጉባኤያቸውን አጠናቀዋል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ለሶስት ቀናት የቆየውን ጉባኤ በወፍ በረር እየቃኘን ስናጋራቸው ነበር ነው። እኔ ሀብታሙ ስዩም ነኝ፣ ባልደረባዬ ደግሞ
ስመኝሽ የቆየ ነኝ። አብራችሁን ስለነበራችሁ ከልብ እናመሰግናለን።
ከጋቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። አሁን ደግሞ በካታር እየተደረገ ስላለው የዓለም ዋንጫ አንዳንድ መረጃዎችን ኬኔዲ አባተ ያጋራናል።
ከመጀመሪያው ጀምሮ ያልተጠበቁ ክስተቶችን እያስተናገደ የቀጠለው የካታሩ የ2022 የፊፋ የዓለም ዋንጫ ሊጠናቀቅ 3 ቀናት ብቻ ቀርተውታል። በምድብ ማጣሪያ የመጀመሪያ ጨዋታዋ በሳውዲ አረቢያ ያልተጠበቀ የ2-1 ሽንፈት ያስተናገደችው አርጀንቲና በኮከቧ ሊዮኔል ሜሲ ተአምራዊ ብቃት ለፍጻሜው መድረስ ችላለች። የሳውዲው ሽንፈት ታዲያ የሀፍረት ሳይሆን የብርታት ምንጭ እንደሆናቸው ሜሲ ለፍጻሜ ከደረሱ በኋላ በሰጠው አስተያየት ተናግሯል። ምንም እንኳን በመጀመሪያው ጨዋታ በሳውዲ እንሸነፋለን ብለን ፈጽሞ ባንጠብቅም ለፍጻሜው ለመድረሳችን ግን ቁልፍ ሚና ተጫውቷል፣ ሜሲ ከማክሰኞው ድል በኋላ የተናገረው ነው። አርጀንቲና የ2018 የዓለም ዋንጫ ፍጻሜ ተፋላሚ የነበረችውን ክሮሺያን 3-0 በማሸነፍ ነው ለፍጻሜው የደረሰችው። ባለፉት ሁለት ዙሮች ከመመራት ተነስታ ጃፓንንና ብራዚልን በፍጹም ቅጣት ምት የረታችው ክሮሺያ ከአርጀንቲና ጋር ግን ይህን ድል መድገም አልተቻላትም። ውጤቱን ለመቀልበስ በሁለተኛው የጨዋታ አጋማሽ ያደረገችው ተደጋጋሚ የማጥቃት ሙከራም ፍሬ ሊያፈራላት አልቻለም። ውጤቱን ተከትሎ የአርጀንቲና ደጋፊዎች የዋና ከተማዋን ቦነስ አይረስ ጎዳናዎችና አደባባዮች አጥለቅልቀው ደስታቸውን ሲገልጹ የሜሲን ስም እያነሱ ሲዘምሩም ውለዋል። ሌላኛውን የፍጻሜ ተፋላሚ ለመለየት ትናንት ረቡዕ የተካሄደው የሞሮኮና የፈረንሳይ ጨዋታ ደግሞ በዓለማችን ታላቅ የእግር ኳስ ውድድር የሞሮኮን ያልተጠበቀ ታሪካዊ ጉዞ የገታ ሆኗል። ፈረንሳይ የአፍሪካንና የአረቡን ዓለም የመጀመሪያዋን የግማሽ ፍጻሜ ተፋላሚ 2-0 አሸንፋለች። ገና በአምስተኛው ደቂቃ ቲዮ ሄርናንዴዝ ያስቆጠራት ግብ ሞሮኮዎች ጠንካራውን የተከላካይ መስመራቸውን ጭምር ወደፊት እያንቀሳቀሱ እንዲጫወቱ ያስገደደች ብትሆንም አስደናቂው የማጥቃት ጥረታቸው ግን ውጤታማ አልሆነም። ተቀይሮ የገባው ራንዳል ኮሎሙአኒ በ79ኛው ደቂቃ ያስቆጠራት ግብ ደግሞ የሞሮኮን ተስፋ ያጨለመች ሆናለች። ሁለቱንም የግብ ኳሶች አመቻችቶ ያቀበለው በድንቅ ብቃቱ ላይ የሚገኘው ወጣቱ የፒኤስጂ አጥቂ ካይሊያን መባፔ ነው። የመጨረሻው ፊሽካ ሲነፋ በጨዋታው ብልጫ የነበረው ቡድናቸው ተሸንፏልና በሺዎች የሚቆጠሩ የአልባይት ስታዲየምን በቀይ ቀለም ያጥለቀለቁ የሞሮኮ ደጋፊዎች ሲያነቡ ታይተዋል። ይሁን እንጂ በቡድናቸው እዚህ ድረስ መጓዝ እጅግ ደስተኛ መሆናቸውን፣ ሻምፒዮኖች እንደሆንን እንቆጥራለን ሲሉ የአትላስ አንበሶቹ ደጋፊዎች ተናግረዋል። የሞሮኮ ተጫዋቾች፣ የቡድኑ አባላትና ደጋፊዎች ለአሰልጣኛቸው ዋሊድ ሬጉራጉይ ሳውዲ ከጨዋታው በኋላ ረዘም ያለና ባድናቆት የተሞላ ጭብጨባ ቸረውታል። የሞሮኮ ጉዞ መላውን ዓለም ያስደነቀ በተለይም የአፍሪካና የአረብ ዓለም ድጋፍ የተቸረው ነው። ከትናንቱ ጤት በኋላ በደቡብ ፈረንሳይ ሞምፔሊየ ከተማ በሞሮኮና በፈረንሳይ ደጋፊዎች መካከል በተፈጠረ ግጭት አንድ የ14 ዓመት ታዳጊ ህይወቱን አጥቷል። ታዳጊው የሞተው በመኪና ተገጭቶ መሆኑን ፖሊስ አስታውቋል። በፈረንሳይና በሞሮኮ ደጋፊዎች መካከል የተፈጠረው አለመግባባት በመሃል ከተማዋ ላይ ለአጭር ጊዜ የቆየ ሲሆን ፖሊስ አስለቃሽ ጭስ በመተኮስ ለማርገብ ሞክሯል። ሞሮኮን ለ40 ዓመታት ያህል በቅኝ ግዛት የገዛችው ፈረንሳይ ወደ 1.5 ሚሊዮን የሚጠጋ የሞሮኮ ማህበረሰብ አላት። ሞሮኮ በካታሩ 2022 የዓለም ዋንጫ የግማሽ ፍጻሜ ላይ ስትደርስ በፊፋ የዓለም ደረጃዎች ሰንጠረዥ መሪነት ላይ የሚገኙትን ቤልጅየምን፣ ስፔንንና ፖርቹጋልን እያስወገደች በመጓዝ ነው። ይህም የአፍሪካ ቡድኖች በራስ መተማመን እንደሌላቸው፣ ረጅም ርቀትን መጓዝ አንችልም ብለው እንደሚያስቡ፣ እንዲሁም ስነ ምግባር እንደሚጎድላቸው ሲቀርብባቸው የነበረውን ትችት የሚሰብር እንደሆነ የስፖርት ተንታኞች ገልጸዋል። ከዚህም ባለፈ በውድድሩ ዝቅተኛ ግምት ለሚሰጣቸው ሀገራት የይቻላል መንፈስን የሚፈጥር እንደሆነ ነው የሚገልጹት። የዓለም ዋንጫን አልማ የተጓዘችው ሞሮኮ የዋንጫው ህልሟ ባይሳካም ቅዳሜ ዕለት ከክሮሺያ ጋር ለደረጃ ትጫወታለች። እሁድ ዕለት ደግሞ ፈረንሳይ ከአርጀንቲና፣ የፒኤስጂዎቹ አጥቂዎች ምባፔ ከሜሲ ለዋንጫው ይፋለማሉ። የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚል ታሪክ ለመጋራት ስትጫወት፣ አርጀንቲናም ለሶስተኛ ዋንጫዋ ትፋለማለች። የሰባት ጊዜ የባለንዶር አሸናፊው ሜሲ ደግሞ በእግር ኳስ ህይወቱ ያላሳካውን ብቸኛውንና ትልቁን ክብር ለማሳካት የእሁዱን ጨዋታ ይጠብቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን እናመሰግናለን። ከዚያው ከካታር ሳንወጣ በካታር ጎዳናዎች ላይ የእግር ኳስ ትዕይንት የምታሳይ ባለሂጃብ ወጣት የብዙዎቹን ትኩረት እየሳበች ትገኛለች። ማይሚ አስጋሪ የእግር ኳስ ክህሎት ያላትና የቲክቶክ ዝነኛ ናት። ተስፋዋ የማህበራዊ ሚዲያ ዝነኝነትን በመጠቀም ሂጃብ የለበሱና ከሁሉም ቦታ የሚመጡ ሴት እግር ኳስ ተጫዋቾች እንዲለመዱ እንዲሁም በወንዶች ብቻ የሚመራውን የእግር ኳስ ጨዋታም እንዲጫወቱ ማነሳሳት ነው። ኤደን ገረመው ስለ ወጣቷ ትነግረናለች።
ስሜ ማይና አስጋሪ ነው። 24 ዓመቴ ነው። ተወልጄ ያደግኩት ዴንማርክ ቢሆንም በዋናነት ግን ከኢራን ነኝ። ሂጃብ የምለብሰው በዋናነት ሃይማኖቴ ያንን ስለሚጠይቅ ነው። ሁለተኛው ምክንያቴ ግን በዓለም ላይ በአሁኑ ሰዓት ከሂጃብ ጋር ተያይዞ ያለውን ሂጃብ መልበስ መጨቆን እንደሆነና እንዲሁም እንቅስቃሴ ላይ ገደብ እንደሚያደርግ ያለውን አመለካከት ለመቀየር ነው። ምንም እንኳን ሂጃብ ባደርግም ሂጃብ የማይለብሱ ሴቶች የሚያደርጉትን ሁሉ እንዲሁም ደግሞ ወንዶች የሚያደርጉትን በሙሉ ማድረግ እችላለሁ። ከዓለም ዋንጫ በፊት ወደ ካታር ሁለት ጊዜ ሄጄ ነበር። ይሄ ሶስተኛ ጊዜ ነው። በጣም የሚያስደንቅ ተሞክሮ ነው የሆነልኝ። ሰዎቹ በጣም ሰው አክባሪ ናቸው። ያለውን ብዝሃነትም በጣም ወደዋለሁ። ምንም እንኳን የሙስሊም ሀገር ቢሆንም ሁሉም አይነት ሰዎች መኖራቸውንም ወደዋለሁ። እስካሁን ድረስም ምንም አይነት አሉታዊ ነገር ገጥሞኝ አያውቅም። ወግ አጥባቂ ወንዶችም ኳስ መጫወት የለብሽም አላሉኝም። እንደ እድል ሆኖ ሁሉም ማለት ይቻላል ቀና አመለካከት ነው ያላቸው። እስካሁን ድረስም ቀናና ጤናማ አስተያየቶችን ብቻ ነው ያገኘሁት።
ከኤደን ጋር ወደ ካታር መመለሳችን አልቀረም። ይሄኛው ግን ከዚምባብዌ የሚነሳ ነው። በዚምባብዌ የሚገኙ አንድ የስነ ልቦና ሐኪም በኮቪድ-19 ወቅት በማህበረሰቡ ውስጥ የተከሰተውን ጭንቀት ወይም ድባቴ ለማከም በጎዳናዎች ላይ፣ በመናፈሻ ቦታዎች ላይ የጓደኝነት አግዳሚ ወንበሮች የተሰኙ ወንበሮችን ከስነ ልቦና ሐኪሞች ጋር በማስቀመጥ በሚሰጡት ድጋፍ ከፍተኛ የሆነ ተቀባይነት አትርፈው ነበረ። ዚምባብዌ ታዲያ ይህንን የወዳጅነት አግዳሚ ወንበሯን ይዛ ወደ ኳታር እንደተጓዘች ተነግሯል። ከአሜሪካ ድምፅ ዘጋቢዎች ያሰናዱትን ዘገባ ኤደን ገረሞ ታሰማናለች።
በዚምባብዌ ዋና ከተማ ሀራሬ ውስጥ በሚገኘው አግዳሚ ወንበር ላይ የመንፈስ ጭንቀት ካለበት ታካሚ አጠገብ ተቀምጠው የሰባ ዓመቷ ሼሪዚ ዋንካዩ ሞቅ ባልና ከሚያረጋጋ ፈገግታ ጋር ተደራሽ የሆነ የስነ ልቦና ሕክምና እርዳታ ይሰጣሉ።
እጅግ ብዙ ሰዎች እዚህ እርዳታ ያገኛሉ። አዛውንቶችም ሆኑ ወጣቶች ችግሮቻቸውን ለማጋራት ይመጣሉ። ከሱስ ጋር የተያዘ ችግር ያለባቸው ወጣቶችንም እየረዳን ነው።
የዚምባብዌ የስነ አእምሮ ፕሮፌሰር ዲክሰን ቺባንዳ ሐሳብ ቀላለው የአእምሮ መታወክ ችግር ያለባቸው ሰዎች ተቀምጠው በነጻ ህክምና የሚያገኙበት ከንጨት የተሰራ አግዳሚ ወንበር በጎዳና ላይ ነው ያስቀመጡት። የዶክተር ቺባንዳ ወዳጅነት አግዳሚ ወንበር ተወዳጅነትን ያተረፈ ሲሆን እጅግ አስፈላጊና በቀላሉ ተደራሽ የሆነ ህክምናን አቅርቧል።
የወዳጅነት አግዳሚ ወንበር ተልእኮና የኔ ሁልጊዜም ዓላማ ሰዎችን ከድብርት ማላቀቅ ነው። ነገር ግን ትልቁ ዓላማችን እነዚህን አግዳሚ ወንበሮች በዚምባብዌ ብቻ ሳይሆን ሰዎች ባሉባቸው አካባቢዎች ሁሉ በቅርብ ርቀት እንዲቀመጡ ማድረግ ነው።
የ43 ዓመቷ ቾይስ ጂያ የባንክ ዳ ህይወቷን ጭንቀት ውስጥ እንደጣለው ትናገራለች።
ራሴን ለማጥፋት የምወስድበት ደረጃ ደርሼ ነበር። ምክንያቱም ደግሞ ስራ ስለሌለኝና ሁለት መንታ ልጆችን እማበላቸው በማጣቴ ነው።
ወይዘሮ ዚዋን ካዩ የልጅ ልጅ አይተዋል። ያለፉት 6 ዓመታት በቀን በአማካይ ለ3 ደንበኞች በዚያ አግዳሚ ወንበር ላይ በመቀመጥ የአእምሮ ህክምና አገልግሎት ሰጥተዋል። አብዛኞቹ ተካሚዎችም ከሁሉም የህይወት ዘርፎች የመጡ ናቸው። ወይዘሮ ዚዋን ካዩ ለሚሰጡት አገልግሎት አበል የሚከፈላቸው ሲሆን ተልእኮ በዶክተር ቺባንዳ መንግስታዊ ያልሆነ ድርጅት ወይም ደግሞ ፍሬንድሺፕ ቤንች በኩል የሚሸፈን ነው። የዚህ ህክምና ሞዴልም በዘንድሮ የካታር የእግር ኳስ ዋንጫ ላይ ይሞከራል ሲሉ ፕሮፌሰር ቺባንዳ ይናገራሉ።
There will be 32 benches representing the competing teams.
ባለሙያንጫ 32 አግዳሚ ወንበሮች እናስቀምጣለን። ይሄ የሚጫወቱት ቡድኖች ብቻ ሳይሆኑ ተመልካቾችና ሁላችንም እንደሰው መቀራረብ እንዳለብን እንዲያሳይልን ነው።
ከጋቢና ጋር ናችሁ። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። ህገወጥ ስደተኞችን እንቅስቃሴ በተመለከተ ነው የቀጣዩ ዘገባ የሚነግረን። በርካታ ህገወጥ ስደተኞችን የጫኑ ጀልባዎች ወደ አውሮፓ ለማቅናት በሚያደርጉት ሂደት ውስጥ አደጋ እየደረሰባቸው የበርካታ ስደተኞች ሞት እንዲሁም ደግሞ ሌሎች ጉዳቶች ቢደርሱም አሁንም ወደ አውሮፓ ለመግባት የሚደረገው ጥረት አልተገታም። ይህም በተመለከተ ምክንያቱንና እየተደረጉ ስላሉ ጥረቶች የደረጀ ደስታ ቀጣይ ዘገባ ይነግረናል።
በፈረንሳዩ የባህር ዳርቻ የምትኖር ፋቢዮላ ሪካባስ የተባለች አካባቢው ነዋሪ ትናንት ረቡዕ ታህሳስ 5 2015 በፍልሰተኞች የተሞሉ ጀልባዎች አካባቢውን ለቀው ሲወጡ አይታለች። ሪካባስ ህጻናት ጭምር የተሳፈሩባቸው ትናንሾቹ ጀልባዎች ከጧቱ 2 ሰዓት አካባቢውን ለቀው ሲወጡ ብታይም በሰላም ስለመድረሳቸው ግን እርግጠኛ አይደለችም።
ዛሬ ጠዋት ከባህሩ ጥቃቅኖቹን ሽሪምፕ አሳዎች ለማጥመድ ወደ ባህሩ ሲሄድ በሚያሳዝን ሁኔታ ህጻናትም ጭምር ያሉበት ፍልሰተኞች የተሞሉ 2 ጀልባዎችን አይቼ ነበረ። በእውነቱ እጅግ በጣም ያሳዝናል። በሰላም ይደርሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ከሁሉም በላይ አንጀቴን በጣም የበላኝ የጨቅላዎቹ ህጻናት ነገር ነው። እጅግ በጣም የሚያሰቅቅና በየቀኑ የሚደረግ ነገር ነው ይሄ። በእውነት እጅግ በጣም ያሳዝናል።
ትናንት ረቡዕ ጧት በረዶ በሆነው የእንግሊዙ የባህር መተላለፊያ ከፈረንሳይ የባህር ዳርቻ የተነሱ ፍልሰተኞችን ጭና ስትጓዝ የነበረች ጀልባ የመስጠሟ ዜና ከተነገረ በኋላ ነበር ሪካባስ ይህን የተናገረችው። በአደጋው 4 ሰዎች መሞታቸውን የብሪታንያ መንግስት አስታውቋል። የነፍስ አድን ጀልባዎች፣ ሄሊኮፕተሮችና ህይወት አድን ቡድኖች ከፈረንሳይና ብሪታንያ የባህር ኃይል ጋር በመሆን ለአደጋው ምላሽ ለመስጠት እየሰሩ መሆኑ ተነግሯል። አደጋው የደረሰው ፍልሰተኞችን ወደ እንግሊዝ አስርገው ለማስገባት ሰዎችን በህገ ወጥ የሚያዘዋውሩ የተደራጁ የውንብድና ቡድኖችን ጉዳይ የእንግሊዙ ጠቅላይ ሚኒስትር ሪክሽ ሱናክ መንግስት ቅድሚያ ትኩረት በሰጠበት ጊዜ መሆኑ ተመልክቷል። በጉዳዩ ዙሪያ ምርመራ እየተካሄደ መሆኑን የመንግስት ቃል አቀባይ አስታውቋል። ይሄኛው አደጋ የደረሰው ህዳር 2014 ዓ ም ከባህሩ ላይ መንሳፈፍ በተሳናት ትንሽ ጀልባ ወደ እንግሊዝ ለመግባት ሲጓዙ ህይወታቸውን ያጡ 27 ሰዎች ትልቁ አደጋ ሆኖ ከተመዘገበበት አንድ ዓመት በኋላ ነው። በመላው ብሪታንያ ባለፈው ሳምንት ውስጥ ቅዝቃዜው እጅግ የበረታ ሲሆን በከፊል የአገሪቱ ክፍል በረዶ ጥሏል። ቅዝቃዜው እጅግ የከበደ ቢሆንም ካለፈው ቅዳሜና እሁድ ወዲህ ብቻ እንኳ ከ500 በላይ የሚሆኑ ፍልሰተኞች አደገኛ ጉዟቸውን በእነዚያ ትናንሽ ጀልባዎች አድርገዋል። በጥቃቅኖቹ ጀልባዎች ጉዞውን የሚያቀናጁት ህገወጥ የሰዎች አዘዋዋሪዎች በቅዝቃዜው የደከመውን የባህር ላይ ነፋስና የተረጋጋውን ባህር አጋጣሚ በመጠቀም ብዙ እያተረፉ መሆኑ ተመልክተዋል።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ። በመሰናዶቻችን ላይ ማናቸውም አስተያየቶችና ጥቆሞችን መስጠት ማካፈል ብትፈልጉ የሚያገለግሏችሁን የአገልግሎት መገኛ ቁጥሮቻችንን ቆየት ብለን እናስታውቃችኋለን። አሁን ግን አጭር ሙዚቃ ሰምተን እንመለስ። አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ የያዝነው ሰዓት ተጠናቋል። ሳስተናግዳችሁ የነበረው ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ኤልያስ አስማራ አብሮን ነበረ። መልካም ሳምንት ይሁንላችሁ። መልካም ጊዜ።